ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 12 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
የራያ የማንነት ጥያቄ አለን ብለው በትግራይ ደቡባዊ ዞን አላማጣ ከተማ ትናንት ሰልፍ በወጡ ወጣቶችና በፖሊስ መካከል በተፈጠረ ግጭት 3 ሰዎች መገደላቸው ተነግረዋል።
እኛ ራያ ነን፣ ትግሬ አይደለንም፣ አማራ አይደለንም፣ እኛ ራዮች ነን የሚል ነው። ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎዱ በዛልክ አሉ። ስለዚህ አሁን የራሳችን ማንነት ነው። እኛ ትግሬ ነን አማራንን አይደለም፣ የራያ ማንነት ነው የጠየቁት።
አቶ ዳንኤል ሶሎሞን ይባላሉ። የሰማችኋቸው የአላማጣ ከተማ ነዋሪ ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በመግቢያው እንደሰማነው በትግራይ ደቡባዊ ዞን አላማጣ ከተማ ትናንትና በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩና የሶስት ሰዎች ሕይወት መጥፋቱን የተገለጸው ከአላማጣ ሆስፒታል የተገኘ መረጃ እንደሚያመለክተው ሰዎች የሞቱት በጥይት ተመተው ነው። ግጭቱ የተፈጠረው የራያ ማንነት ጥያቄ አለን ያሉ ወጣቶች ወደ አደባባይ በወጡበት ወቅት የተፈጠረ መሆኑ ተነግሯል። ያነጋገርናቸው አካባቢውን የሚወክሉ የትግራይ ምክር ቤት አባላት የአላማጣ ህዝብ ያለው የልማትና መልካም አስተዳደር ጥያቄ እንጂ የማንነት ጥያቄ የለንም ብለዋል። የክልሉ መንግስት ባወጣው መግለጫ በዚህ ግጭት የተሳተፉ አካላት በህግ እንዲጠየቁ እሰራለሁ ብሏል። ከዜና በኋላ በአብይ ርዕስ ዝርዝሩ ይቀርባል።
የትግራይ ብሔራዊ ክልላዊ መንግስት 6 ሴቶች ያሉበት 9 አዳዲስ የሥራ አስፈጻሚ ኮሚቴ አባላትን ሾመ። የክልሉ መንግስት ለሶስት ቀናት ያካሄደውን ጉባኤ አጠናቋል። ዓለም ፍስሐ ተከታዩን ዘግቧል።
ምክር ቤቱ ፋይናንስን የሚመለከት አዋጅ ከማጽደቁ ባሻገር የሶስት ወር የሥራ አፈጻጸምና የ2011 በጀት ዓመት እቅድም አይተዋል። ምክር ቤቱ በዛሬ ዕለት 6 ሴቶችን የሚገኝበት 9 አዳዲስ የሥራ አስፈጻሚ፣ 3 የዞን አስተዳዳሪዎች፣ 1 የመቀለ ከተማ ከንቲባ ሽመት ሲሰጥ ለአቶ ሩፋኤል ሽፋሬ የምክር ቤቱ አፈ ጉባኤ፣ ለወይዘሮ የምስራች ብርሃኑ ደግሞ ምክትል አፈ ጉባኤ አድርጎ ሸመዋል። ይህ በእንዲህ እንዳለ የፋይናንስ ሚኒስትር የነበሩ ዶክተር አብርሃም ተከስተ የክልሉ ምክትል ርዕሰ መስተዳድርና የከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ አድርጎ ሸማቸዋል። ከ17 የክልሉ ሥራ አስፈጻሚ አባላት 9 ሴቶች መሆናቸው ታውቀዋል። ዶክተር ደብረጽዮን ገብረ ሚካኤል በጉባኤ መዝጊያ ዕለት ሕዝቡ በፖለቲካ ያሳየውን ንቁ ተሳትፎ በልማትም እንዲደግመው፣ በስብሰባ ምክንያት ተገልጋይ መበደል የሚያስጠይቅ መሆኑና የገንዘብ አጠቃቀማችን ቆጣቢ በሆነ መንገድ እንዲካሄድ አሳስበዋል። ዓለም ፍስሐ ከመቀለ።
የአሜሪካ ድምፅ ለባለሙያዎቹን ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ በዛሬው ዕለት የአፍሪካ ክፍል ዲሬክተር ንጉሴ መንገሻንና የቪኦኤ የአፍሪካ ክፍል ዲሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። የአሜሪካ ድምፅ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ዕለት ነው። ውጣ ውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምፅ ያለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር ይህ የመጀመሪያ ነው። በዚህ ዜና ላይ ወደ ኋላ ከቪኦኤ የአፍሪካ ክፍል ኃላፊዎች ጋር ሰፋ ያለ ውይይት ይቀርባል።
ፖል ቢያ ለ7ኛ የስልጣን ዘመን ሊቀጥሉ ነው። የካሜሩኑ ፕሬዚደንት ፖል ቢያ ራሳቸው የሰየሙት ሕገ መንግሥታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት በተመለከተ ያቀረቧቸውን የሕግ አቤቱታዎች ውድቅ አድርጓል ዛሬ። የፕሬዚደንቱ ተቃዋሚዎች መራጮችን በስፋት ማስፈራራትና የድምፅ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል ሲሉ የድምፅ ቆጠራውን ውጤት እንደማይቀበሉ ተናግረዋል። የተቃዋሚዎች ሰልፎች በሙሉ በተከለከሉበትና በሀገሪቱ ዙሪያ ያሉ ከተሞች በወታደር ጥበቃ ስር በዋሉበት ድባብ በተካሄደው ምርጫ ፕሬዚደንቱ 71 ከመቶ ተቀናቃኛቸው ሞሪስ ካንቶ ደግሞ 14 ከመቶ ድምፅ ማግኘታቸው ተነግሯል። በአውሮፓ የዘመን አቆጣጠር ከ1982 ዓመተ ምህረት አንስተው ስልጣን ላይ የሚገኙት የ85 ዓመቱ አዛውንት ፖል ቢያ ከዓለም በዕድሜ እጅግ ከገፉ መሪዎች አንዱ ናቸው።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሟቹ የሳውዲው ጋዜጠኛ ጀማል ካሾኪ ወደ ሳውዲ ቆንስላ ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ የሳውዲ የደህንነት ሰራተኛ ኢስታንቡል ከሚገኘው የሪያድ ኤምባሲ ሲወጣ የሚያሳይ አዲስ የቪዲዮ ምስል ብቅ ብሏል። ጋዜጠኛው ከቆንስላው ቅጥር ግቢ በሰላም የወጣ በማስመሰል ግድያውን ለመደበቅ ሲባል እየተቀነባበረ መሆኑን የተዘገበው ኢዛቤል ኮቾሊ፣ ኬን ብሬድማየር እና ዶሪያን ጆንስ ያጠናቀሩት አጠር ያለ ዘገባ አለ። አሉላ ከበደ ያቀርባል።
የቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶጋን የካሾጂን አሟሟት የሚያሳዩ ቁልፍ መረጃዎች በነገው ዕለት ለአገሪቱ ፓርላማ ይፋ ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ነው። መርማሪዎች ግድያውን ምስጢር ለማጋለጥ በሪያድ ላይ የያዙትን ግፊት አጠናክረው የቀጠሉት የቱርኩ መርማሪዎች ለሲኤንኤን የቴሌቪዥን ጣቢያ ያቀበሉት የቪዲዮ ምስል እንደ አውሮፓውያን የዘመን አቆጣጠር ባለፈው መስከረም 22 2011 ዓ.ም ካሾጂን ከቆንስላው ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ አንድ ሰው ጥቂት ሰዓታት ቆየት ብሎ ጋዜጠኛውን ተመስሎ በኤምባሲው የኋላ በር ሲወጣ ያሳያል። ለምርመራው ቅርብ የሆኑ ምንጮች አክለው እንደገለጹት ጋዜጠኛውን ተመስሎ የወጣው ሰው ጋዜጠኛው ቆንስላውን በጎበኘበትና በተገደለበት ዕለት ከሳውዲ ከመጣውና በዚያኑ ቀንም ኢስታንቡልን ለቆ ከወጣው 15 አባላት ካሉት ነፍሰ ገዳይ ቡድን ውስጥ ነው። በሌላ በኩል የቱርኩ ፕሬዚዳንት ኤርዶጋን የምርመራውን ቀጣይ ሂደት የሚያመላክት መረጃ በነገው ዕለት ያቀርባሉ ተብሎ ተጠብቋል።
ታቢብ ቡራደ ülkemize yönelik saldırıların şiddeti giderek artarken
በካሾጂ ጉዳይ እጅግ ጥብቅ ሆነውና የቅርቡ መረጃዎች የሚያሳዩት ይህን ይመስላል ነው ያሉት ኤርዶጋን። ቁርጥ ያለው ውሳኔ እንደምንደርስ ተናግረን ነበር፣ እናም ሁሉንም ግልጽ እንደምናደርግ አመልክተናል ነው ያሉት። እንደ ፈጣሪ ፈቃድም በነገው ዕለት በቡድኑ ስብሰባ ወቅት ይህንኑ አስመልክቼ እናገራለሁ። ፍላጎታችን ፍትህ እንዲረጋገጥ በመሆኑም ሙሉን ታሪክ እርቃኑን ይፋ እናደርጋለን ነው ያሉት ፕሬዚዳንቱ። ተራ መረጃዎች አይደሉም፣ የምናደርገው ሁሉንም እውነት እርቃኑን ማቅረብ ነው ሲሉም አስረድተዋል። ተንታኞች ፕሬዚዳንት ኤርዶጋን የሩቅ ዓላማቸው ሳውዲን በማጋለጥ ከዩናይት ስቴትስ ጋር ያላቸውን የተቃወሰ ግንኙነት ለማሻሻል የያዙት ጥረት ነው ብለውታል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቀዝቃዛው ጦርነት ዘመን ከሩሲያ ጋር ከተፈረመው ቁልፍ የኒውክሌር ጦር መሳሪያ ቁጥጥር ውል እንወጣለን ማለታቸው እንዳሳሰበው ክሬምሊን ቤተ መንግሥት ዛሬ ገለጸ። እርምጃው ዓለም ላይ የከፋ አደጋ ይደቀናል ብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት ቃል ሩሲያ ውሉን አልጣሰችም፣ ሆኖም ዩናይትድ ስቴትስ አዳዲስ ሚሳይሎችን የምትሠራ ከሆነ ሩሲያ በዚያው መልክ አጸፋ ለመመለስ ትገደዳለች ብለዋል። አይኤንኤፍ በሚል ምሕፃር የሚጠራውን የመካከለኛ ርቀት ኒውክሌር ኃይሎች ውል በተመለከተ ዩናይትድ ስቴትስ ስላላት እቅድ ለመረዳት የሩሲያ ባለሥልጣኖች በዚህ ሳምንት ከዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን ጋር በሚያደርጉት ውይይት ተጨማሪ መረጃ እንደሚጠይቁ የሩሲያ መንግሥት ቃል አቀባይ ገልጸዋል። ቦልተን ዛሬ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ፣ ነገ ማክሰኞ ደግሞ ከፕሬዚደንት ቭላዲሚር ፑቲን ጋር ይነጋገራሉ።
ጓቴማላ፣ ሆንዱራስና ኤልሳልቫዶር ዜጎቻቸው ሀገር ጥለው እየወጡ በህገወጥ መንገድ ዩናይትድ ስቴትስ መምጣታቸውን ሊያስቆሙ አልቻሉምና ዩናይትድ ስቴትስ የምትሰጣቸውን የውጭ እርዳታ ወይ ታቆማለች አለዚያም በከፍተኛ መጠን ትቀንሰዋለች ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንቱ ይህን ያሉት ዛሬ ሰኞ በትዊተር ገጻቸው ባወጡ ጽሑፍ ነው። በሀገሮቻችን ያለው ሁከትና ድህነት አንገፍግፎናል በማለት የሚበዙት ከሆንዱራስ ሲሆኑ በብዙ ሺዎች የተቆጠሩ ፍልሰተኞች ወደ ዩናይትድ ስቴትስ ለመግባት እየጎረፉ ሲሆን ትናንትና ሜክሲኮዋ ታፓቹላ ከተማ አድረዋል። ፕሬዚደንት ትራምፕ በዚሁ በትዊት መልእክታቸው የሜክሲኮ ፖሊሶችና የጦር ሰራዊቱ ወደ ደቡባዊ የዩናይትድ ስቴትስ ድንበር የሚጎርፉትን ፍልሰተኞች ሊያስቆሙ የቻሉ አይመስልም፣ ያሳዝናል። ወንጀለኞችና የማይታወቁ የመካከለኛው ምስራቅ ሰዎች ተደባልቀው እየመጡ ነው ብለዋል። የድንበር ጠባቂዎቻችንንና የጦር ኃይላችንን ይሄ ብሔራዊ አጣዳፊ ጉዳይ መሆኑን አስታውቂያቸዋለሁ ብለዋል ፕሬዚደንቱ። የዩናይትድ ስቴትስ የምክር ቤት ተወካዮችና የእንደራሴዎች ምርጫ ሊካሄድ ሁለት ሳምንት በቀረበት በአሁኑ ጊዜ ለተከሰተው ለዚህ የፍልሰተኞች መጉረፍ ሪፐብሊካኑ ፕሬዚደንት ትራምፕ የዲሞክራቶች ጥፋት አድርገውታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች፣ አንጋፋው ባህላዊ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች ለገሰ አብዲ አረፈ። ላለፉት 60 ዓመታትና ከዚያም በላይ ያገለገለው እንቁ ከሚባሉ የኢትዮጵያ የሙዚቃ ሰዎች አንዱ ነው። ለገሰ በኦሮምኛ መሳሪያዎቹና ጣዕመ ዜማዎቹ ይታወቃል። ዘግየት ብለን ድምፁን እናሰማችኋለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 12 2011 ዓ ም ምሽት ፕሮግራም ነው።
የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ።
ትልቁ ነገር እዚያ ላይ ደግሞ ለእኔ ለትዝታ ማይንሲን እሷም አሳውን ልትገልጽ ትችላለች። በብሔር ያላቸው ጥሩ አመለካከትና እናንተ በጣም በሰለጠነና በጋዜጠኝነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ ጥቅም አለው ፕሮግራማችሁ። ስለዚህ እውቀታችሁንና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉት
የቪኦኤ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው የሰማችሁት። በመጽሔት ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የራያ የማንነት ጥያቄ አለን ብለው በትግራይ ደቡባዊ ዞን አላማጣ ከተማ ትናንት ሰልፍ በወጡ ወጣቶችና በፖሊስ መካከል በተፈጠረ ግጭት ሦስት ሰዎች መገደላቸው ተገልጿል። የሟቾች ሕይወት የጠፋው በጥይት ተመተው መሆኑን ከአላማጣ ሆስፒታል የተገኘ መረጃ አመልክቷል። ቪኦኤ ያነጋገራቸው የክልሉ ምክር ቤት የአካባቢው እንደራሴዎች የአላማጣ ሕዝብ ያለው ጥያቄ የልማትና የመልካም አስተዳደር እንጂ የማንነት አይደለም ብለዋል። የክልሉ መንግሥት ባወጣው መግለጫ በግጭቱ ውስጥ የተሳተፉት አካላት ሕግ ፊት እንደሚቀርቡ አስታውቋል። ሙሉጌታ አጽብሃ ተጨማሪ አለው።
በትናንትናው ዕለት ከረፋዱ 4 ሰዓት ተኩል ጀምሮ የተሰበሰቡ የአላማጣ ከተማ ወጣቶች በመኪና ጎማ ማንደድ በጀመሩበት ጊዜ ነው በከተማዋ ግርግር የተነሳው። የዓይን እማኞች እንደተናገሩት ወጣቶቹ ከአንድ ሳምንት በፊት ከጸጥታ ኃይሎች ጋር ተነስቶ በነበረው ግጭት ተመቶ የነበረው ወጣት በቅዳሜ ዕለት ላይ ሙቷል ስለተባለ በዚህም ወጣቶቹ ተቆጥተው መነሳታቸውን ተገልጿል። ሌሎች አስተያየት ሰጪዎች ደግሞ ወጣቱ አልሞተም በሕይወት አለም የሚሉ አሉ። የጸጥታው ኃይሎች በትናንትናው ዕለት አድማ ለወጡ ወጣቶች ለመበተን ወደ ሰማይ በመተኮስ አድማ በታኝ ጭስ በመጠቀም ለመበተን ጥረት አድርጓል። እንዲሁም የአገር ሽማግሌዎች በመጠቀም ለማረጋጋት መሞከራቸውን ተገልጿል። ግጭቱ እየተባባሰ በመሄዱ ግና 3 ሰዎች በጥይት ተመተው የቆሰሉም አሉ። የሕክምና አገልግሎት እያገኙ እንዳሉ ባላማጣ ሆስፒታል የሚሰሩ ባለሙያዎች ለቪኦኤ ተናግሯል። 25 የሚሆኑ ቆስለው እንዳሉ፣ አንድ ደግሞ ጉዳቱ ከባድ በመሆኑ ለተሻለ ሕክምና ወደ መቀለ እንደተላከ ተነግሯል። በጉዳዩ አስመልክቶ በስልክ አስተያየት የጠየቅኩት ዳንኤል ሰለሞን የተባለ የከተማ ነዋሪ የራያ ማንነት የሚል ጥያቄ በመነሳቱ ነው ብሏል። የራያ ሕዝብ የራሱ ማንነት አለው በማለትም አክሏል።
የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄማ ራያ ነን፣ እኛ ራያ ነን፣ ትግሬ አይደለንም፣ አማራ አይደለንም፣ እኛ ራዮች ነን የሚል ነው። ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎዱ በዛ ልክ አሉ። ስለዚህ አሁን የራሳችን ማንነት ነው እኛ ትግሬ ነን አማራንን አይደለም የራያ ማንነት ነው የጠየቁት ለዚህ ወጣቶች
ቋንቋችን የራሱ ለዛ ያለው ትግርኛ ነው ሲሉም ተናግሯል ሌላው ስሙ ሊጠቀስ ያልፈለገ የከተማዋ ነዋሪ የክልሉ የጸጥታ ኃይሎች ከተማዋን ሊለቁ ይገባል እንዲሁም ሰው የገደሉ አካላት ሊጠየቁ ይገባል ሲልም አንስቷል ካላማጣ ከተማ የትግራይ ክልል ምክር ቤት አባል የሆኑ ወይዘሮ ጃኑ ንጉሰ ህዝቡ የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ ህዝብ የለውም ብለዋል
የራያ የምንነት ጥያቄ የሚባለው ነገር እንዴት ነው ብለህ በራስህ በጭንቅላት ብታስበው ምን ምህኛቱ አይታወቅም ራያ ናችሁ ፍትህ የላችሁም አይሰጥም ያለነሰው የለም ፍትህ ለራያ የሚባል ነው ግን መነሻው ፍትህ ከሌለነ ተወድበን እንጠይቅ ፍትሐችን ይሄን ጎድሏል እንበል ፍትህ አለው የለም ይጎላል ፍትህ ጎድለናል እንደ ትግራይ በሙሉ እንደ ፌደራል በሙሉ ሁሉ የምደርሰው ይደርሰናል ፍትህ ለጠቅላላ ላይስፈን ነው ምለው በቃ መስራ ቤት ቢሮ ይዘ መንበራጥ ሌላ መልእክት ማሳለፍ ስራ አጥተናል ዩኒቨርሲቲ ከኛ ይተከልልን ድልድላችን ተጀምሮ ቀርቷል ይሰራ አሁን መንግስቱም እየመለሰ ነው ግን ሆስፒታላችን ይስፋፋ ከኛ አልታየንም ልማት መጠየቅ ትክክለኛ ፍትሃው ነው ግን ተቀራርቦ መጠየቅና ተቀራርቦ ተዋህዶ ህክልል መጥቶ ያሰማቸው ይችላል አማራ ወንድሞቻችን ናቸው እኔ ለራሴ ከአማራው ልጃለሁ ለአማራ ኩፍ አስባለሁ እንዴ አላስብም የአማራ ህዝብ የኔ ነው አብሮ የተታገለ አብሮ ደሙ ያፈሰሰ ሁሉ ነው ሰላም አውጥቷት አሁን ግን የስልጣን መከፋፈል ከውስጣቸው የተዘረገው አለ እኔ ግልጽ ነው የምናገር አሁን ትናንትና የሞቱትን በጣም የማሳዝኑ ውሃ ሽጦ ተንከራትተው ያሳደጓቸው አሁን ያው ትናንትና ህይወታቸው አጥተዋል ስለዚህ ህይወት ማጣት ተስፋ የለውም ፍትህ የለውም
ሌላው ያነጋገርኳቸው የራያ ላማጣ ተወካይ ነዋሪ አቶ ረዳ ኢዝናቡ የልማትና የመልካም አስተዳደር ጥያቄ ለሚመለከታቸው የመንግስት አካላት እናቀርባለን ግን በቶሎ አይፈታም ሲሉ ገልጸዋል።
የውሃ ችግር አለ የፍትህ ችግር አለ ሙሉ ለሙሉ እየቀረበ ነው ታች ወርደ ግን ችግሩ ቶሎ አይፈታም።
በዛሬው ዕለት የከተማው ጸጥታ ሁኔታ መረጋጋት እንዳሳየ ተገልጿል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ባወጣው መግለጫ በትናንትናው ዕለት ባላማጣ ከተማ የተፈጠረው ችግር በማንነት ስም በሚንቀሳቀሱ አካላትና የጸጥታ ኃይሎች ጋር የተፈጠረ አለመግባባት ነው ብለዋል። በዚህም የሶስት ሰዎች ህይወት ጠፍቷል ብለዋል። የክልሉ መንግስትም በተፈጠረው ችግር የተሰማው ሀዘን ገልጾ ለተጎዱት ቤተሰብም መጽናናት ተመኝቷል። በጸጥታ ኃይሎችም ጉዳት እንደደረሰ በመግለጽ የህዝብ የማንነት ጥያቄ በማስመሰል ሌላ የፖለቲካ ጥቅም ለማግኘት የሚደረገው ርጫ ተቀባይነት የለውም ብሏል። በመግለጫው የሆነ አካል በህጋዊና ሰላማዊ መንገድ ጥያቄውን ማቅረብ የሚያስችል ሁኔታዎች በተመቻቸበት ክልል ፍላጎት በኃይል ለመፈጸም የሚደረግ እንቅስቃሴም ተቀባይነት የለውም ሲል መግለጫው አመላክቷል። በተግባሩ በቀጥታውን በተዘዋዋሪ እጅ ላላቸው አካላት መንግስት በቀላሉ እንደማያልፈው አስጠንቅቋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለ።
ተነስቷል የሚባለውን ጥያቄ ምንነትና ተገደዱ የተባሉ ሰዎችን ቁጥር በሚመለከት ከተለያዩ ምንጮች የተለያዩ መረጃዎች እየደረሱን በመሆኑ እማኞችን የመንግስትና የጤና ተቋማትንም ተጠሪዎች አካተን ሰፋ ካለ ዘገባ ጋር እንመለሳለን። ሙሉጌታን ለዘገባው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የደንብ ልብስ ያለበሱ የዩጋንዳ የጸጥታ መኮንኖች ናቸው የተባሉ ሰዎች አንዱን መንገደኛ በጭካኔ ሲደበድቡ የሚያሳይ ቪዲዮ በመውጣቱ በከፍተኛ ምርመራ ላይ መሆናቸው ተሰምቷል። ወታደሮቹ ወደ ስነ ስርዓት ኮሚቴ መቅረባቸውን የዩጋንዳ የጦር ኃይል ቃል አቀባይ የገለጹ ቢሆንም ለተደበደበው ግለሰብ ቤተሰብ ግን ምንም የተሰጠ መረጃ አለመኖሩን ሪፖርተራችን ሀሊማ አቱማኒ ከካምፓላ ዘግባለች። አዲሱ አበባ ያቀርባል።
በደንብ ልብሳቸው ያልሆኑ አምስት የደህንነት መኮንኖች የተባሉ ዩሱፍ ካውያ የተባለውን ግለሰብ በጭካኔ ሲደበድቡ የሚያሳየው ቪዲዮ ይፋ እንደሆነ መላ ኡጋንዳውያን አስቆጥቷል። እያንዳንዳቸው AK-47 የታጠቁት እነዚሁ ወታደሮች ካውያን በጠራራ ፀሐይ ነው መንገድ ላይ የያዙት። ሲወድቅ ሁሉም ተረባረቡበት። ከመካከላቸው አንድ ወታደር የካውያን ሆድ ዕቃ በያዘው መሳሪያ ደጋግሞ ሲደበድብ ይታያል። ከዚያ ግለሰቡ ካውያ ማለት ነው ወደ ሆነ ያልታወቀ ቦታ ተወሰደ። እቱ ሻሪፋ ናክቲንንዴ እንደገለጠችው ካውያ ይህ የደበደበው ከደረሰበት ካለፈው ሐሙስ አንስቶ የት እንዳለ ቤተሰቡ የሚያውቀው ነገር የለም። ባለሥልጣናቱም ለቤተሰቡ የገለጡት ወይም የት እንዳለ ያሳወቁት አንዳች ነገር የለም።
The trauma that is in the children, the fear, and our mother, all the family members, they're in shock.
ሰቆቃውና መረበሹ ከልጆቹ አእምሮ አልጠፋም። እናታችንና መላው ቤተሰብ አሁንም በከፍተኛ ፍርሃት ውስጥ ነው ያለነው። ትልቁ ፍርሃት ደግሞ ወንድማችን በህይወት ይኖር ይሆን ወይስ ሳይኖር ይሆን የሚለው ነው። ስለምን የተደበደበው ባስከፊ ሁኔታ ነበራ?
ድብደባውና እስሩ ይፋ እንደሆነ የኡጋንዳ የጦርና የፖሊስ ኃይሎች እነዚያን ደበደቡ የተባሉ አምስት የደህንነት ሰዎች ማንነት እንደማያውቁ ተናገሩ። ባለፈው አርብ ማታ ግን ሰዎቹ ዲሲፕሊን ኮሚቴ ፊት በቀረቡበት ጊዜ የጦር ኃይሉ ቃል አቀባይ ብርጋዴር ጀነራል ሪቻርድ ካረማየር ፎቶግራፎቻቸውን ይፋ አደረጉ። የሰዎቹ ማንነት ወይም የሥራ ቦታቸው ሳይገለጥ ከፍርድ በፊት የዲሲፕሊን እርምጃ እንዲወሰድባቸው ክስ ተመሰረተ። ጦር ኃይሉ እንዳስታወቀው ሰዎቹ ጥፋተኛነታቸውን አምነዋል። ይህ ደግሞ ከከባድ ቅጣት እስከ ሥራ መሰናበት የሚያደርስ ይሆናል። የጦሩም ሆነ የፖሊስ ኃይሎቹ ቃል አቀባዮች ጉዳዩ ፍርድ ቤት ተይዟል በሚል ሰበብ አስተያየት መስጠት አልፈለጉም። በካውያ ላይ የደረሰው ድብደባ ግን አንቶኒ ሙካላዚን በመሳሰሉ የኡጋንዳ ነዋሪዎች ላይ ታላቅ ፍርሃት ለቋል።
The manner in which a fellow Ugandan can be arrested. We had gotten used to sticks. Now if you come and you arrest and you're thumbing people with guns, it shows
ወንድማችን የደረሰበት የጭካኔ ድብደባ ነው። በፍርሃት ያቆራመደን ተራ የዱላ ድብደባም ለምደነዋል። አሁን ግን ከዱላ አልፈ በጦር መሳሪያ መደባደብ ስትጀምር አገሪቱ የደረሰችበትን የጭካኔ ደረጃ ነው የሚያሳየው። ስለዚህ ነገሩ ልብ ይሰብራል። እናም እንደ አንዱ ጋንዳዊ ዜጋ አንድ ወታደር ሊያስርህ ቢመጣ ለህይወት ዋስትና እንደማይኖርህ ሊሰማ ሁሉ ይችላል።
በንግድ ሥራ ላይ የተሰማራው ተደብዳቢው ካውያ ህዝባዊ ኃይል የተሰኘው የተቃዋሚ ቡድን አባል ነው። ህዝባዊ ኃይል ቡድን ደግሞ ከሙዚቀኛነት ወደ ፖለቲከኛነት በገባውና ይበልጡን ባቢ ዋይን በሚል በሚታወቀው ሮበርት ኪያጉላኒ የተመሰረተ መሆኑ ይታወቃል። ወደ ተቃዋሚነት የገባው ዋይን ራሱም በአገር ክህደት ተወንጅሎ ከሌሎች ተቃዋሚ የምክር ቤት አባላት ጋር ባለፈው ነሐሴ ወር ታስሮ ሰቆቃም ተፈጽሞበት ነበር ተብሏል። ባለሥልጣናት እንደተናገሩት ከሆነ እነ ዋይን በፕሬዝዳንት ዮወሪ ሙሴቪኒ መኪና ላይ ድንጋይ ወርውረዋል ተብለው ነው የተከሰሱት። የሰብአዊ መብት ጠበቃው ኒኮላስ ኦፒዮ እንደሚሉት የኡጋንዳ ሕዝብ ኑሮ ስጋት የመላበት ሕይወት ነው። በእያንዳንዷ ቀን ሰዎች ይታሰራሉ፣ በማይታወቁ ሰዎች ይደበደባሉ የሚሉት ጠበቃ ኦፒዮ አደገኛና የሰዎችን ሰላም ለመመጥበጥ ሆን ተብሎ የሚካሄድ ዘመቻ ያለም ይመስላል ብለዋል። የኡጋንዳ ሰላማዊነትና ዲሞክራሲያዊነት የውሸት መሆኑን ዓለም ሊያውቅና ሊገነዘብ ይገባል የሚሉት ጠበቃ ኦፒዮ ለኡጋንዳ ጦር መሳሪያ የሚረዱ ሰዎች ወይም አገሮች ጦር መሳሪያዎቻቸው የሰላማዊ ኡጋንዳውያን ሕይወት ማጥፊያ ላለመሆኑ መጠየቅ ይኖርባቸዋል በማለትም አሳስበዋል።
ወደ ተከታዩ ዘገባ እናልፋለን። የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ዛሬ በቢሮአቸው ተቀብለው አነጋግረዋል። የአሜሪካ ድምፅ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎቹ እስካለፈው አርብ የቆየ የአንድ ሳምንት ስልጠና አዲስ አበባ ላይ ሰጥቷል። በኢህአደግ መንግሥትና በአሜሪካ ድምፅ መካከል ላለፉት 27 ዓመታት ከዘለቀ ውጣ ውረድ ያልተለየው ግንኙነት በኋላ አንድ የኢትዮጵያ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር ይህ የመጀመሪያው ነው። ከጠቅላይ ሚኒስትሩ ጋር ስለነበራቸው ቆይታ ከንጉሴ መንገሻና ከትዝታ በላቸው ጋር ቃለ ምልልስ ያደረገው እስክንድር ፍሬው ተከታዩን ዘግቧል።
አዲሱ የኢትዮጵያ ፖለቲካ የተለወጠው ሁኔታ ማሳያ እነሆ ዛሬም ከአራት ኪሎ ቤተ መንግስት የጠቅላይ ሚኒስትሩ የተለየ አካሄድ የሚከተሉት ገንቢ መስመር ነጸብራቅ የሆኑ ክንውኖች በዚህ ቤተ መንግስት እየታዩ ቀጥለዋል። በነዚህ ክንውኖች ውስጥ ታሪክ ይመዘዛል፣ ትናንት ከዛሬ ይነጻጸራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የአሜሪካ ድምጽ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽፈት ቤታቸው ተቀብለው አነጋግረዋል። ውጣውረድ ያልተለየውን የአሜሪካ ድምጽና የኢህአዴግ መንግስት ያለፉት 27 ዓመታት ግንኙነት ተከትሎ የሆነው ብዙ ነው። ዛሬ የአሜሪካ ድምጽን የአፍሪካ ስርጭት በሙሉ በበላይነት የሚመራው ንጉሴ መንገሻ በሬዲዮ ስሙ ጌታሁን ታምራት የደርግ መንግስት በስልጣን ላይ የነበረበትን ጊዜ ጨምሮ ለ37 ዓመታት ወደ አገሩ መመለስ አልቻለም። የ1997ቱ ምርጫ ተከትሎ የኢህአዴግ መንግስት ከቅንጅት መሪዎች ጋር በይፋ ከከሰሳቸው አምስት የአሜሪካ ድምጽ ባልደረቦችም አንዱ ነው። የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውም ከነዚህ አምስት ተከሳሾች አንዷ ነበረች። ዛሬ ሁኔታው ተቀይሯል። በኢትዮጵያና በጎረቤት ሀገራት ለሚገኙ 27 የአሜሪካ ድምጽ ዘጋቢዎች ስልጣና ለመስጠትና ለሌሎች መሰል ተግባራት አዲስ አበባ የመጡት ሁለቱ የጣቢያው ኃላፊዎች ራሳቸውን 4 ኪሎ ቤተ መንግስት አግኝተውታል። የአሜሪካ ድምጽ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ ዙሪያ አነጋግሬያቸዋለሁ። አቶ ንጉሴ ስሜቱን በማጋራት ይጀምራል።
እኔ መጀመሪያ ያልጠበቅኩት ቀጠሮ ነው። እኔም ትዝታም የጠቅላይ ሚኒስትሩ የስራ ሰሌዳ ጊዜ በጣም የተጨናነቀ ስለሚሆን ያድል ይገኛል ብለን አላሰብንም። አቲንክ እስክንድር አንተ ባረከው ግንኙነት መሰረት ከዛው ከጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትሩ ሊያገኟቸው ይፈልጋሉ አንተና ትዝታን የሚል መልክ ሲደርሰኝ ትናንትና በጣም ትልቅ ሰርፕራይዝ በደስታ ነው የተቀበልኩት። እና በዛ መንፈስ ነበር ይሄን ነው። እና ስንሄድም ደግሞ በዚህ በተጨናነቀ ስኬጁል ለእኛ ጊዜውን ስጥቶ በጣም ከልብ ነው የምናመሰግነው ብያና እንትናልኩ። ከዛ እያይዘን ግን በኛ በኩል የገለጽ ነው እርስዎ የከፈቱት ፖሊሲ በመጀመሪያ ደረጃ የፖለቲካ ስፔሱ ፖለቲካ ምህዳሩ እንዲሰፋ፣ ከዛ ደግሞ ሚዲያ አውትሌትስ ነጻ ሚዲያ አውትሌትስ የሚዲያ አውታሮች እዚህ ሀገር እንዲገቡ እዚህም በነጻ እንዲንቀሳቀሱ በከፈቱት እና በተለሙት ፖሊሲ መሰረት የእኛም እዛ ተጠቃሚ ስለሆን እዚህ የተገኘ ነው ብለን ጋዜጠኞች እንዳሰለጠን፣ ከዛም ደግሞ ሪፖርቲንግ ሴንተር ለመክፈት እንደምንፈልግ ወደፊት ደግሞ ከተቻለም ቪኦኤ 24/7 በሌሎች የአፍሪካ ከተሞች ውስጥ እንዳለ ሁሉ እዚህ እንዲቋቋም ያን አቀርብንላቸው። ይህ ሁሉ የማይቻልበት ምክንያት የለም።
7 ቀን በሳምንት 24 ሰዓት ማለት ነው የአሜሪካ ድምፅ ስርጭት እንዲኖር።
ለምሳሌ በአማርኛ፣ በአፋን ኦሮሞ፣ በትግርኛ እንደዚሁም በእንግሊዝኛ ነው። በካስፈለግም በሶማሌ መጨመር ይቻላል። እነዚህን ቋንቋዎቹን ማስተላለፍ ይቻላል ማለት ነው። ያን ነው። ከዛም በተረፈ ደግሞ ከዚህ በፊት አንተና መለስካቸው አንድ ሪፖርተር መቀሌ ነበር። አሁን ግን አስፍተን 10 ደርሰዋል። 4 ስልጠና ውስጥ ተጨማሪ ገና ክሬዴንሻላቸውን አላገኙም ብለን ነበር። እነሱ የማያገኙበት ምክንያት አይታይም። ሊያገኙ ይችላሉ ነው ያሉት። እና በዚህ መንፈስ በጣም ጥሩ ውይይት ነበር። ግን ትልቁ ነገር እዚያ ላይ ደግሞ ለእኔ ለትዝታ ማይንሲን እሷም አሳውን ልትገልጽ ትችላለች በብሔር ያላቸው ጥሩ አመለካከትና እናንተ በጣም በሰለጠነና በጋዜጠነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ ጥቅም አለው ፕሮግራማችሁ። ስለዚህ እውቀታችሁንና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉ። በዚህ መንፈስ ነው ትዝታ የምትጀምረው።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአሜሪካ ድምጽ ጋር የተደረገ ከፍተኛው ግንኙነት ነው ለቃለ ምልልስ ባይሆንም ከእናንተ ከኃላፊዎቹ ጋር ያንቺንም ስሜት አጋሪኝ እንዳትሆን ንጉሴ ሁሉ
አንድ ጠቅላይ ሚኒስትሩ ቢሮ ሄደን እንጎበኛለን ሲባል በጣም ከፍተኛ ደስታ ነው የተሰማኝ። ከደረስንም በኋላ ብዙ ነገር እንደጠበቅኩት ሆነ። ስለ ጠቅላይ ሚኒስትሩ ካሁን ቀደም የምንሰማቸው የምናያቸው፣ ስለ መልካም ባህሪያቸው፣ ስለ ቅን አሳቢነታቸው፣ ስለ ብልህነታቸው በተለያዩ ሚዲያዎች ይዘገብ ወይንም በቅርብ የሚያውቋቸው ይናገሩ ነበርና በውይይታቸው ይህንን ነው የተገነዘብኩት። ሌላው ነገር ለሚዲያ ለመገናኛ ብዙሃን ያላቸውን ቅን አመለካከት ነው የተገነዘብኩት። አቶ ንጉሴ እንዳለው የአሜሪካ ድምጽ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ ስንል መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና ነው ያሉት። እና ይሄ ትልቅ ነገር ነው ለሚዲያ። በሌላ በኩል ደግሞ ለአሜሪካ ድምጽ ራዲዮ ያላቸው አመለካከት በጣም ቀና ነው። እና እንደውም አቶ ንጉሴን ጡረታ ሳትወጣ ጋዜጠኞችን የበለጠ ማሰልጠን አስፈልጊ ነው ሲሉ በቃ በክህሎት እንዴት እንደሚያምኑ እሱን ነው የተረዳሁት።
የተለያዩ እንድምታዎች አሉት እንግዲህ የሀገሪቱ መሪ የአሜሪካ ድምጽ ሬዲዮን ሐላፊዎች ቢሮአቸው ቀጥረው ሰፋ ያለ ሰዓት ይዘው ማነጋገራቸው በራሱ ምንድነው እንድምታው ላንተ ምንድነው የነገረህ?
በነገራ ግን አንድ ጠቅላይ ሚኒስትር ብዙ ጊዜ ስታገኝ በጣም ባጭር ጊዜ ውስጥ ተቻክሎ አጣርፎ ለ15 ደቂቃ አናግሮ ነው የሚሄደው እና የጊዜ መጣበም አለ። ግን እኚህ ጠቅላይ ሚኒስትር በጣም ረጋ ባለ መንፈስ ጊዜ ወስደው ያቀረብናቸውን ኦፍ ዘ ሬኮርድ የነበሩ ጥያቄዎች መልሰው በነገራ ኢንተርቪው ጠይቀን ወደፊት ይታይበታል ነው የተባለው። ስለዚህ ብዙ ነው የነገሩ ነገር ኦፍ ዘ ሬኮርድ ነው። ጊዜያቸውን ወስደው ነው በጣም በሰከነና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት። ሌላው ረጋ ያሉ ናቸው በጣም እና እቺ ሀገር ብዙ ቻሌንጆች እንዳሉ ፈተናዎችም እንዳሉ ካሁን ከሳቸው መንግስት አመራር ላይ ሊገጥም የሚችል ቻሌንጆችና ፈተናዎች እንዳሉ ያውቃሉ፣ እሱም ይገነዘባሉ፣ ይናገራሉ። ከዛ ደግሞ በጣም የገረመኝ በጣም ቁርጥ ያለ እና የቆረጠ ተስፋ ነው ያላቸው። እናሸንፋለን እንጂ አማራጭ የለውም ሌላ። ይሄ የተጀመረው ፖሊሲም ኢትዮጵያን ወደፊት በመግፋት ዲሞክራሲ ተቋማትን በማቋቋም እና ዲሞክራሲ በማምጣት ምርጫውም ላይም በጣም በማትኮር ኤሌክቶራል ኮሚሽን በማቋቋም ደረጃ በጣም ቁርጥ ያለ ተስፋ አድርጎ ነው የሚጓዙትና በጣም ተስፋቸው በጣም ነው የሚነጋ እና
ለውጡ ወደፊት እንደሚቀጥል እርግጠኛ ናቸው። በእርግጠኝነት ነው የሚናገሩት።
በጣም በእርግጠኝነት ያለ ምንም ማወላወል በእርግጠኝነት ነው የሚናገሩት። እሱ ነው በጣም ደስ ያለኝ። ከዛ በተረፈም ጊዜ ወስደው ይሄ ጠቅላላ የጠቅላይ ሚኒስትሩ እንትን ቢሮ የታደሰ ነው ሄደው አሳዩን እየዞን በአቧራ መካከል ነው። እንደውም እኔ እንግዲህ አቧራ ጉድ የለኝም እናንተ አቧራውን አትወድትም እንደሆነ አላቅም እያሉ አስጎበኙን።
ግንባታው የፈጠረው አቧራ ማለት ነው። ግንባታ የተካሄደ ስለ
ግንባታ የተካሄደ ነው። ሰራተኛ የሰራ ነው። በሰራተኛ መካከል ነው የምናልፈው። ሰራተኞችን ይጨብላሉ፣ ይጨብጣሉ፣ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመ በመጋረጃ የተጋረደ ቢሮ ነበር። አሁን ግን መስኮቶች የተሰሩለት ነው። ብርሃን አለው፣ የመዝናኛ ክፍል አለው፣ የመጸለያ ክፍል ሁሉ አለው። በተለይ ደግሞ ኢንተርኔት አገልግሎት ይገባበታል። ከዛ ደግሞ ቪዲዮ ኮንፈረንስ ማድረጊያ ክፍል ሁሉ አለ። በጣም ሞደርን ዘመናዊ መንገድ የሚታነጽ ነው። በአጭር ጊዜ ውስጥ ታቅዶ በአጭር ጊዜ ውስጥ የሚያልቅ ይመስለኛል። እሱ ብቻ አይደለም። ከዚህ በፊት ያ የቀድሞ የሚኒሊክ አደባባይ ወይም የአራት ኪሎ የጠቅላይ ሚኒስትሩ ጽሕፈት ግቢ የሚባለው በሙሉ ወደፊት የተወሰነው ክፍል ታድሶ ለቱሪዝም እንደሚከፈት ነው። 150 ዓመት በላይ የዘለቀ ዛፎች አሉ እዛ። የትም በኢትዮጵያ ክፍል የማይታወቅ የማይታይ ነው፣ ወይም ቤትም ያለ የማይታይ ነው። የሚማርክ ቦታ ነው ለቱሪዝም። በተረፈ ደግሞ የሚኒሊክ አዳራሽ እስከ 3000 ህዝብ ሊያስተናግድ የሚችል አዳራሽ አሉ አለ። ያ ሁሉ ታድሶ ወደፊት ለቱሪዝም ክፍት መሆን አለበት ብሎ የተሰራ ነው። ያን ሁሉ ዞሮ ነው ያሳዩን አካባቢ እና ያን ሁሉ ጊዜ ወስዶ ነው ያሳዩን። ገረመኝ በጣም በረጋ መንፈስ፣ በጣም ደግሞ በሚያስረዳ መንገድ። ደግሞ የገረመኝ ነገር አንድ ጠቅላይ ሚኒስትር ስለዛ ነፃና እደሳ ዲቴሉን ዝርዝሩን ውስጡን ያውቁታል። ይህም ብነበረድ ከዚህ በኩል መረጃው እንዲህ ነው ጠቅላላው ዲዛይንም እሳቸው አድርገውት እንደሆነ አላውቅም እኔ በበኩሌ ሰራሳቸው ዲዛይን ያደረጉት መሰለኛው።
የአሜሪካ ድምጽ ከኢትዮጵያ መንግስት ጋር ባለፉት 27 ዓመታት የነበረው ግንኙነት ይታወቃል። ውጣ ውረዱ ይታወሳል። በብዙ ሂደቶች ውስጥ አልፏል እና ይህ አሁን ጠቅላይ ሚኒስትሩ ጋር ያውም በአጭር ጊዜ ቀጠሮ ገብቶ የአሜሪካ ድምጽ ኃላፊዎች በዚህ መንገድ ውይይት ማድረጋቸው የነበረው ማቀባበል እንድምታው ምንድን ነው? ሰፋ እናደርገውና
ለኔ እንድምታው ይሄ ነው ብዬ ልልህ አልችልም፣ ግን በጣም ብዙ ነገር ተስፋ ሰጪ ነው። ወደ ኋላ መለስ ስላርግህና አገሪቱ የፖለቲካ ህዋ ላይ ያለውን ሁኔታ ብንመለከት አጠቃላይ ስለ እንድምታውም ሊነግርህ ይችላል። አሁን ማህበራዊ መገናኛ ላይ የምታያቸው ነገሮች አሉ፣ ሚዲያዎች ላይም የምታያቸው የምትሰማቸው የሚያሳስቡ እንዲሁ መናቆር የሚመስሉ ነገሮች አሉ። ጠቅላይ ሚኒስትሩ ግን በአመለካከታቸው ከዛ አርቀው የሚያስቡና ራቅ ያለ አመለካከት ያላቸው መሆናቸው ያረጋጋሃል። እዚህ አንድ ሳምንት ብቻ ብንቆይም እኔ በጣም ማህበራዊ ሚዲያውን በጣም ነው መከታተል የምወደውና እሱን ስትከታተል ይረብሻል። ነገር ግን እሳቸውን አነጋግረህ ስትወጣ ስለ አገሪቱም ሁኔታ፣ ስለ ፖለቲካ ሽግግሩም፣ ስለ ሰላሙም ትረጋጋለህ። እንደዛ ነው ያለው ሁኔታ። ከዛ እንደምታው ላልከው ትልቅ ተስፋ ያለን ምንድነው አቶ ንጉሴ አሁን የተለያዩ የመንግስት ባለስልጣናትን ሊያነጋግር እየሞከረ ነው። እዚህ ቢሮ ልንከፍት እንችላለን። ተጨማሪ ጋዜጠኞች እስካሁን ፈቃድ ያልተሰጣቸው እንደሚሰጣቸው ባለፈው 10 የኢትዮጵያ ጋዜጠኞችን አሰልጥነናል ከሶማሊያ ከተለያዩ አካባቢዎች ከመጡት ጀምር። አሁን ደግሞ 4 ያላገኙ አሉ። ተስፋችን ምንድነው እነሱም ፈቃድ እንደሚያገኙ ወደፊትም እኛ የምንዘገብበት ቢሮ እንደሚኖርን የቮይስ ኦፍ አሜሪካ አፍሪካ ዲቪዥን በሌሎች የአፍሪካ ሀገሮች ከሌሎች የኤፍኤም ሚዲያዎች ጋራ ያለውን ግንኙነት ሊኖረን እንደምንችል። ኢትዮጵያ ብቻ ነው ውስን የሆነው ይሄ ነገር እስከዛሬ ድረስ። እንግዲህ ተስፋ ሰንቀን ነው የምንመለሰው ማለት ነው።
በዚህ ላይ እንደንቀጠለ አቶ ንጉሴ እንግዲህ ከሀገሪቱ ዋንኛ ከሀገሪቱ ቁንጮ ሰው ጋር ነው የተገናኛችሁት። የአፍሪካን አጠቃላይ የአሜሪካ ድምጽ ሬዲዮ እንቅስቃሴ ትመራለህ እና ከዚህ አንጻር ኢትዮጵያ ውስጥ እውነትም ይሄ ድል ተከፍቶልናል አሁን ብለህ እንድትወጣ ያደረገህ ምንድን ነው? ከውይይቱ ይዘት ውስጥ ምን ተገኘ? ከዚህ ውይይት
በነገር ላይ ከዛ በፊት እስካሁን መራው የነበረ ፕሮግራም ትዝታ ማለጅ የምታደርገው ፕሮግራም ከዚህ በፊት ጃም ይደረግ ነበር
የአማርኛው አገልግሎት ማለት ነው።
የአማርኛው አገልግሎት አልፎ አልፎም አፋን ኦሮሞ ይታፈን ነበር፣ ጃም ይደረግ ነበር፣ ይታፈን ነበር። ያ ሁሉ አልፎ እኔንም ማለጅ ኤዲተሯንም በእንግድነት ተቀብሎ የሚያስተናግድ ጠቅላይ ሚኒስትር ራሱ የትልቅ የተስፋ ምንጭ ነው። ከዛ በተረፈ ግን በእውነት አንድ ግልጽ ያደረኩላቸው ስናስተምር፣ ለምሳሌ ጋዜጠኞቹ ሁልጊዜ ሀቅ ላይ የተመሰረተ ፋክት ቤዝድ ሚዛና የሆነ ባላንስድ የሆነ ፌር የሆነ ለዚህም ለዛ የማያደላ ለመንግስት የሚሆን ለኦፖዚሽን የማያደላ እና በጣም ፌር የሆነ ትክክለኛ የጆርናሊዝም መተክል ላይ ተመርኩዞ ሪፖርት የሚያደርጉ ፕሮግራም የሚያመነጩ ፕሮዲስ የሚያደርጉ ጋዜጠኞች ነው ማፍራት የምንፈልገው። እነዚህ ነው ደግሞ እንዴት ነው ሪክሩት የምታደርጉት አሉ። ዋናው ነገር ከትምህርት ቤት ጨርሶ ብቻ መሆንን የሚወጣ መሆን የለበትም። አንደኛ የትምህርቱ ስኪል ያለው፣ ሁለተኛ ደግሞ የስራ ተመክሮ የሚያካበተ መሆን አለበት። ምክንያቱም እዚህ ሀገር የሚካሄደውን ወሬም ሆነ ዜናዎች የሚዘግብ ሰው በጣም ሪስፖንስብል ኃላፊነት የሚገባው አካውንተብል የሆነ ለሚሰሯ ተጠያቂነትም ያለበት ሰው ማፍራት አለባቸው ነው ያሉን እና እኔ ትልቅ ተስፋ ነው የሰጠኝ። እውነቱ ደግሞ ትዝ ይል እንደሆነ ኮርሱ ላይ ነበር የምናወራው። የዚህ ወገን አይደላችሁም፣ የዚህ ድርጅት ወገን አይደላችሁም፣ የዚህ ብሔር ደጋፊ አይደላችሁም፣ የዚያ ብሔር ደጋፊ አይደላችሁም፣ የዚህ ሃይማኖት ደጋፊ አይደላችሁም፣ የዚያ ሊኖራቸው ይችላል። እያንዳንዱ በብሔሩ በካልቸሩ በታሪኩ በቋንቋው ሊኮራ ይችላል፣ በሃይማኖቱ ሊኮራ ይችላል። ግን ጋዜጠኛ ስትሆን ግን ይህን ሁሉ ትተህ ነው ትክክለኛ በሆነ መንገድ ሪፖርት ማድረግ ያለብህ ለማንም ሳታደላ። በዚህ ላይ በሙሉ ስምምነት ያለን መሰለኝ ከእሳቸው ጋር። እኒሄ ራሱ ትልቅ ተስፋ ነው የሰጠኝ። ከዛ ደግሞ ሚና አላቸው ወደፊትም፣ አሁን ኢሌክሽን ሲመጣ ወደፊት ዴሞክራሲያዊ ተቋሞች ሲደራጁ ሚዲያው ሚና አለው፣ ቮይስ ኦፍ አሜሪካም ወደዚህ የሚሰራጨው ፕሮግራም ሚና አለው ነው። በዚህ ላይ ስምምነት ያለ ይመስለኝ። የሁሉ እኔ ትልቅ ተስፋ ሰንቄ እንዲሄድ ነው ያደረገ እንድመለስ ነው የሚያደርገኝ። እና ከዛ በተረፈ የቪኦኤ ዳይሬክተር ሳማንዳ በነት ይህን ሀገር መጎብኘት ትፈልጋለች እና እሶ ጊዜው ካለት ብታገኘት ምን ይመስለታል ስል ጊዜው ይወሰንና በደስታ ነው መሪያችሁን የማገኘው ስላሉት፣ ያም ለእኔ ትልቅ ተስፋ ነው። እና ጉብኝታችን በጠቅላላ ትምህርቱን ሰጠን፣ ሲንገር ኔትወርክ የሪፖርተሮችን ኔትወርክ አሰፋን። ይሄ ደግሞ ትልቅ ክላይማክስ ይመስለኛል ለጉብኝቴን ለእኔም ለትስታ ሆነ እዚህ ለመጣ ነው ቪዮቲም። ይሄ ጠቅላይ ሚኒስትሩ ጋር ያደረግነው ውይይት ብዙ ኦፍ ዘ ሬከርድ ቢሆንም ክላይማክስ ትልቁ ይመስለኛል፣ ትልቁ ምዕራፍ ይመስለኛል።
እኛም በበኩላችን ልናሳምናቸው የሞከር ነው ስለ ሚዲያ እንግዲህ ጋዜጠኞች ሲባል በጋዜጠኝነት ሙያ ያመኑ መሆን አለባቸው። የጋዜጠኝነት ሙያ ለዲሞክራሲ ግንባታ አዋጭነቱ በሙያው ብቻ ሙያው በሚፈቅደው መስፈርት ብቻ ተከትለ ከሰራህ ነው። እስክንድር እንደምታውቀው አንድን ነገር የምንዘግብበትና የምናይበት ሁኔታ ወገንተኝነት ከሌለበት አንጻር ነው። ወገንተኝነት ልንይዝ አንችልም። ጉዳዩን ለህዝብ አቅርበን የሁሉንም ወገን የሁለት ብቻ ሳይሆን 3ም 4ም ገጽታ ካለው ዜናው ለህዝብ አቅርበን ህዝብ እንዲወስን የህዝብን አመኔታ የህዝብን ብልህነት በመገንዘብ የሚሰራ ጋዜጠኝነት ነው። በምዕራቡም ዓለም ሰላም ያሰፈነው ዲሞክራሲ የሚያስፋፋው በአገራችንም እንደዛ እንዲሆን ነው የኛ ስራ። እስካሁንም የሰራ ነው በዛ መስፈርት ነው። ለጠቅላይ ሚኒስትሩም ያስረዳ ነው ይሄንኑ ነው።
አቶ ንጉሴ መንገሻ የአሜሪካ ድምጽ የአፍሪካ ዳይሬክተር፣ ወይዘሮ ትዝታ በላቸው የአሜሪካ ድምጽ የአፍሪካ ቀንድ ማኔጂንግ ኤዲተር፣ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራችሁን ቆይታ አስመልክታችሁ ስለሰጣችሁኝ ቃለ ምልልስ ሁለታችሁንም በጣም አመሰግናለሁ።
እስክንድር፣ እኔ አድማጭ እንዲያቀም የምፈልገው በጣም ብዙ ነገር እዚህ መተን ይህንን የጋዜጠኝነት ስልጠና ለማድረግ ይህንንም ደግሞ እድል አግኝተን ከጠቅላይ ሚኒስትሩ ጋር ለመነጋገር እድል የሚያገኝ ነው በአንተ ጥረትና በአንተ የህዝብ ግንኙነት ስራ ነውና አንተን በአድማጮች ስም ላመሰግነው እወዳለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
እኔ እስማማለሁ በዚህ።
በጣም አመሰግናለሁ ለታችሁንም።
እኛም እግዚአብሔር ይስጥልን። አመሰግናለሁ።
ንጉሴ መንገሻንና ትዝታ በላቸውን ውጤታማ የሆነ ቆይታቸውን ስላካፈሉን እናመሰግናለን። እስክንድርን ለዘገባው ብቻ ሳይሆን ስላደረከው ይህንን የማሳካት ጥረትም እኛም እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3:41 ሆኗል። በስቱዲዮ ሰዓት መሰረት ወደ ተከታዩ ዝግጅታችን እናልፋለን። ስፖርት ነው። ገዛኸኝ ጽዮን መስቀል ነው የዛሬውን ስፖርት ዝግጅት ያቀናበረው።
በአትሌቲክስ ነክ ዜና ጀምራለሁ። ባለፈው ሳምንት አጋማሽ በአርጀንቲና ቢዮነስ አይርስ በተጠናቀቀው 3ኛው የዓለም ወጣቶች ኦሎምፒክ ኢትዮጵያ 9 አትሌቶችና 2 ብስክሌተኞችን አሳትፋ 2 ወርቅ፣ 2 ብርና 4 ነሐስ በአጠቃላይ በድምሩ 8 ሜዳሊያ አግኝታለች። በውድድሩ ላይ ግሩም ድንቅ ውጤት ካገኙት ሀገራት መካከል የኢትዮጵያ ወጣት አትሌቲክስ ቡድን ተደናቂ መሆኑ ተዘግቧል። ወደ ሀገሩ ሲመለስም ደማቅ አቀባበልና የገንዘብ ማበረታቻ ሽልማት ተደርጎለታል። ሌላው አትሌቲክስ ነክ ዜና በ2016ቱ የሪዮ ኦሎምፒክ በማራቶን የብር ሜዳሊያ ያገኘውና በወቅቱ በኢትዮጵያ ወጣቶች ላይ ይደርስ የነበረውን የመብት ጥሰት በመቃወም በዚያው የቀረው አትሌት ፈይሳ ሌሊሳ ወደ ሀገሩ ሲገባ የክብር አቀባበል ተደርጎለታል። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ እንዲሁም የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ፣ የአትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዝዳንት አትሌት ደራርቱ ቱሉና ቤተሰቦቹ፣ ጓደኞቹ በቦሌ አውሮፕላን ማረፊያ አቀባበል አድርገውለታል። ዶክተር አሸብር ወልደ ጊዮርጊስም ስለ አትሌቱ ተጠይቀው የሚከተለውን ተናግረዋል።
ይህ ጀግና አትሌት ለብዙ ታዳጊዎች አርአያ እንደሚሆን በራሱን ደግሞ ከፊት ለፊታችን ላሉት ውድድሮች ስራ ለመስራት እና ራሱን ተሳትፎ ውጤት እንዲያመጣ ስለሚያስችለን አስበንበት ነው ወደ ኢትዮጵያ ወደ ሀገሩ እንድመለስ ያደረግ ነው። እሱንም ከማንም በላይ ጀግናና ልዩ የሚያደርገው በውስጡ ያለውን ነገር ያለ ፍርሃት ያለ ይሉንታ እጎዳለው ጥቅማ ጥቅም ይቀርብኛል ሳይ ፕለስ በሆነ መንገድ ራሱን የገለጠ እና ያው ስፖርትና ፖለቲካ አብሮ ማሄድ ሆነው እያለ የመጣውን ሁሉ ልጎዳ ብሎ የውስጡን ያደረገ ሰው ነው። ግን ወደፊት ደግሞ ሰፊ ዝግጅት ተደርጎ ለጓደኞች ይደረገው አይነት ሽልማትና ማበረታቻ እንደሚደረግበት ነው።
አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ በማራቶን ውድድሩን በሁለተኝነት ለማጠናቀቅ 200 ሜትር አካባቢ ሲቀረው እጆቹን ወደ ላይ አጣምሮ የተቃውሞ ምልክት በማሳየት የመገናኛ ብዙሃኑን አነጋጋሪ ርዕስ ሆኖ እንደነበር የሚታወስ ነው። ለሁለት ዓመታትም የቆየው በዩኤስ አሜሪካ ነው። በአገር ውስጥ የእግር ኳስ ዜና 13ኛው የአዲስ አበባ ከተማ ዋንጫ ከትናንት በስቲያ ቅዳሜ በኢትዮጵያ ቡና የዋንጫ ባለቤትነት ተጠናቋል። ለዋንጫ ፍጻሜ የደረሱት ባለሜዳው የኢትዮጵያ ቡናና በባህር ዳር ከተማ እግር ኳስ ቡድኖች ሲሆን በኢትዮጵያ ቡና አራት ለአንድ አሸናፊነት ተጠናቋል። ኢትዮጵያ ቡና ካስቆጠራቸው አራት ግቦች ሁለቱ በፍጹም ቅጣት ሲሆን አግቢው አቡበከር ናስር ነው። ባህር ዳር ከተማ በባዶ ከመሸነፍ የዳነባትን ጎል እንዳለ ከበደ አስቆጥሯል። ኢትዮጵያ ቡና የአዲስ አበባ ከተማ ዋንጫን ሲያገኝ የዘንድሮ ለተከታታይ ለአራተኛ ጊዜ ነው። ለደረጃ የተጫወቱት መከላከያና ጅማ አባጅፋርም ነበሩ። ጅማ አባጅፋር በመለያ ምት 4-3 በማሸነፍ ሶስተኛ ደረጃን አግኝተዋል። ወደ ውጪ የእግር ኳስ ዜና ስንሸጋገር ትናንትናና ከትናንት በስቲያ በእንግሊዝ ፕሪምየር ሊግና የስፔን ላሊጋ ከጊዜ አንጻር በአጭሩ እንመለከታለን። ማንቸስተር ሲቲ በተጋጣሚው ላይ የጎል በረዶ አዝንቦ አሸንፎታል። ማንቸስተር ሲቲ በርንሌይን 5-0 ባሸነፈበት ጨዋታ በርናንዶ አጉዌሮ፣ ሳኒ፣ ፈርናንዲንሆ እና ማሬስ ለሲቲ ጎሎቹን ያገቡ ተጫዋቾች ናቸው። የሳምንቱ ተጠባቂ የነበረው የቼልሲና የማንቸስተር ዩናይትድ ጨዋታ ሲሆን ማንቸስተር በተሻለ እንቅስቃሴ በአንቶኒዮ ማርሻል 2 ጎሎች ለረፍት ወጥተው ነበር። ቼልሲ አቻ የወጣባትን ሁለተኛ ጎል ያስቆጠረው የጨዋታው ጊዜ ተጠናቆ በተጨማሪው በ92ኛው ደቂቃ ነው። ሊቨርፑል እና ቶተንሃም ተጋጣሚዎቻቸውን በተመሳሳይ 1-0 አሸንፈው ደረጃቸውን አስጠብቀው ዘልቀዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዥንም ማንቸስተር ሲቲና ሊቨርፑል በእኩል 23 ነጥብ በጎል ተበላልጠው አንደኛና ሁለተኛ ናቸው። ቼልሲና ቶተንሃም በእኩል 21 ነጥብ በተመሳሳይ በጎል ተበላልጠው ሶስተኛና አራተኛ ሆነው ተከትለዋል። ኮከብ ግብ አግቢነቱን ኤዲን ሃዛርድ ከቼልሲ በ7 ጎል ይመራል። በስፔን ላሊጋ ተጠባቂው የባርሴሎናና ሲቪላ ጨዋታ በባርሴሎና 4-2 አሸናፊነት ተጠናቋል። በኮቲኒሆና ሊዮነል መሲ 2 ጎሎች በባርሳ 2-0 ለረፍት የወጡ ሲሆን በ16ኛው ደቂቃ ላይ ሊዮነል መሲ ተጋጭቶ በመውደቁ በጉዳት ከሜዳ ወጥቷል። በደረሰበትም የአጥንት መሰንጠቅ ቀጣዮቹን 3 ሳምንት እንደማይጫወት ተዘግቧል። የባርሴሎናን የማሸነፊያ ጎሎች ሱዋሬዝና ራኪቲች አግብተዋል። ሪያል ማድሪድ በሌቫንቴ 2-1 ሲሸነፍ አትሌቲኮ ማድሪድም በአቻ ውጤት ነጥብ ጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ18 ነጥብ መሪነቱን ለብቻው ሲይዝ ኤስፓኞልና ዲፖርቲቮ ላኮሩኛ በኩል ነጥብ ባርሴሎናን ተከትለዋል።
ገዛኸኝ እናመሰግናለን ለስፖርት ዘገባ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች።
የኢትዮጵያ ፓርላማ የዘንድሮ ስራውን በከፈተበት ጊዜ ፕሬዝደንት ሙላቱ ተሾመ ባሰሙት ንግግር መንግስት ሊወስዳቸው ያሰባቸውን እቅዶችና የፖሊሲ አቅጣጫዎች ዘርዝረዋል። ፕሬዚደንቱ ያነሷቸውን ነጥቦች እንዲተነትኑና ሀሳባቸውንም እንዲገልጹ ዶክተር መሀሪ ረዳኢንና አቶ ሙላቱ ገመቹን ጋብዘን በሁለት ክፍሎች አሰምተናል። ዶክተር መሀሪ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። የኢትዮጵያ መንግስት በጀመረው የአዋጅ ክለሳ ስራ ውስጥ እየተሳተፉ መሆናቸውን ገልጸዋል። አቶ ሙላቱ ገመቹ ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። ያነጋገረቻቸው አዳነች ፍስሐዬ ነች። የውይይቱ የመጨረሻ ክፍል ይሆናል አሁን የሚቀርበው። በመንግስት ይዞታ ስር ያሉ ድርጅቶችን በከፊል ወይም ሙሉ በሙሉ ወደ ግል ባለሀብቶች ስለማዛወር ጉዳይ ፕሬዚደንት ሙላቱ ካነሱት ሀሳብ ይሆናል ይሄ ውይይት የሚጀምረው።
በመንግስት ባለቤትነት ተይዞ የነበሩ ግዙፍ የልማ ድርጅቶች በከፊል ወይም ሙሉ ለሙሉ ወደ ግል ባለሀብቶች ለማዛወር እና መንግስትም በገበያው የሚኖረውን ድርሻ በመቀነስ የግል ዘርፉን ተሳትፎ በማሳደግ የኢኮኖሚ እድገት ዘላቂነት ለማረጋገጥ ሰፊ ስራ ይሰራል። ቅድሚያ ከተሰጣቸው ኢንቨስትመንት መስኮች በተጨማሪ መሬትን በባለቤትነት በካፒታል ድርሻ በመያዝ በተመረጡ ከተሞች ትላልቅ የጋራ ልማት ኢንቨስትመንቶች እንዲካሄዱ በማድረግ ለስራ ዕድል ፈጠራ፣ ለቴክኖሎጂ ሽግግርም ሆነ ለአጠቃላይ የኢኮኖሚ ልማት አስተዋጽኦ እንዲኖረው ይደረጋል።
እሺ፣ አቶ ሙላቱ
በመንግስት የተያዙ መንግስታዊ ድርጅቶችን ወደ ግል ለማዛወር የሚደረገው አሁን ብቻ አይደለም። ኢህአዴግ ስልጣን ከተቆናጠጠ ጊዜ ጀምሮ ሲሰራበት የነበረ ነው። ወደ ግል ድርጅቶች ስንመለስ ግሎች እኛ በምንፈልገው አይነት አይደለም የሚሄዱት። እሱም ራሱን የቻለ ችግር አለው። መንግስት ከያዘው አስፋፍቶ የመስራት ጉዳይ ቅድም ካልናቸው አንጻር ነው የሚታየው። ማለቴ የመረጋጋቱ ፖሊሲዎችን፣ ሌሎች የፖሊሲዎችን ታክስ ፖሊሲያችን፣ የኢንቨስትመንት ፖሊሲያችንን ሁሉ ሪቪዥን የሚጠይቅ ነው። የግለሰብ ኢንቨስተሮች ከመንግስት የሚገዙትን ሰራተኛውን አባሮ የግል ሀብትን በሚያማልል የግል ኢንቨስተሮችን የሚያማልል በዛ አድርገን ደግሞ ስንሄድ፣ በሌላ በኩል ደግሞ የሌበር መብቶቹን የሰራተኛውን መብት በማይጋፋ አሁን መንግስት ከያዘው በበለጠ መሄድ የሚያስችለው ጥናት ይጠይቃል። ወደ ግል ለማዞር ብዙ ጥናት ይጠይቃል። ለዚህ እንግዲህ መንግስት ያስቀመጣቸው አንዳንድ አጥኚዎች አሉ። ተጠንቶ ለሀገር በሚጠቅም አይነት ጥናቱ ሁሉንም በማይጎዳ የሰራተኛን ቁጥር የሚያስጨምር፣ ለወደፊት የሰራተኛን ኑሮ የሚያስጨምር፣ ለሀገሪቷ ደግሞ የበለጠ ጥቅም የሚያመጣ ካልሆነ በስተቀር ዞሮ ዞሮ ወደ ግል መዞሩም ሌላ ሳይጠና ሌላ ችግርም ሊፈጥርም ስለሚችል ከአሁኑ በደንብ መታየት የሚገባው ነው። መንግስት የወሰዳቸውን ነገሮች ደግሞ በሂደት እንግዲህ በጥናቱ ልናይ እንችላለን።
ወደ ዶክተር መሐሪ ልመለስ። በዚህ ላይ ያለዎት አመለካከት
በዚህ ጉዳይ? መንግስት ከኢኮኖሚው የመውጣት ጉዳይ ቅድም አቶ ሙላቱም እንደገለጹት በደርግ ጊዜ የነበረው የዚህ ኢኮኖሚና መንግስት በኢኮኖሚው ላይ በጣም ወሳኝ ከጥቃቅን ቡና ቤትና ጋራጅ ከመሳሰሉት ውጭ ብዙ ነገር በመንግስት ቁጥጥር የነበረበት ነው። የኢህአደግ መንግስት ስልጣን ከያዘ በኋላ በራሱ አነሳሽነትም ይሁን የውጭ ለጋሾች ባደረጉበት ተጽዕኖ ወይ በሁለቱም ብዙ የመንግስት የልማት ድርጅቶች ወደ ግል አዛውሮ ቴሌኮሙኒኬሽን፣ አየር መንገድ፣ መብራት ኃይል፣ ባንክ የመሳሰሉት ነገሮች መብራት ላይ ነበር የቀረው። አሁን እንግዲህ እየተነገረን ያለው ከነዚህም ቢሆን በሙሉ ወይም በከፊል የመውጣት ፍላጎት እንዳለ ነው እየተገለጸ ያለው። በመርህ ደረጃ መንግስት ከኢኮኖሚው ደረጃ በደረጃ እጁን እያወጣ መሄዱ ተገቢ ነው። ነገር ግን ሲተላለፉ አንደኛ የኢትዮጵያ ሕዝብ ጥቅም በሚያስከብር መንገድና ግልጽ በሆነ የድርድር መንገድ የተላለፉ መሆናቸው ሊረጋገጥ ይገባል። የመንግስት የልማት ድርጅቶች እንደ አንዱ ግባቸው አድርገው የሚወስዱት ለህብረተሰቡ እድል የስራ እድል የመፍጠር ጉዳይ ነው። ስለዚህ ብዙ ጊዜ የመንግስት ድርጅቶች ለሰራተኛ የተጨናነቁ ናቸው። ከሚገባው በላይ የገንዘብ ትርፍ ማግኘት ብቻ ሳይሆን ለዜጎች የስራ እድል መፍጠርም እንደ ተጨማሪ ግብ ስለሚወስዱ የግል ዘርፍ እነዚህን ተቋሞች ሲይዝ ግን የስራ እድል ፈጠራውን እንደ ዋነኛ ግብ ወይም እንደ አንድ ግብ አይወስድም። ብዙ ጊዜ ቶሎ ብለው ሰራተኛ ወደ መቀነስና ወጪ ወደ መቀነስ ነው የሚገቡት። ስለዚህ ምናልባት ወደ ግል ሲዛወሩ ወይ የተወሰነ ክፍላቸው ወደ ግል ሲዛወር ብዙ ሰራተኛ ብዙ ሺህ ሰራተኛ የያዙ ናቸው እና እነዚህ ትላልቅ ድርጅቶች ሰራተኞች ቀንሰው አሁን ቅድም ስንነጋገርበት የነበረው የስራ አጥ ችግር እንደገና በተባባሰ መልኩ ጎልቶ እንዳይወጣ ጥንቃቄ የሚያስፈልግ ይመስለኛል። ስለዚህ ግልጽነት ባለው መንገድ ለኢትዮጵያ ሕዝብ በሚጠቅምና ማክሲመም ዋጋ ልናገኝበት በምንችል መንገድ ተደራድረን ወይ በከፊል ወይ በሙሉ ልናስተላልፍ ይገባል። ከዚሁ ደግሞ ሰራተኛ ላይ የሚፈጸም ትርፍ ለማግኘት ሲባል ብቻ ሰራተኞች የማሰናበት ሂደትም ማህበራዊ ቀውሱ አደገኛ ነውና እዚህም ላይ ጥንቃቄ እየተደረገ ሊዛወሩ ይገባል እንጂ መንግስት ኢኮኖሚው ላይ ያለው ሚና እየጠበበ መሄዱ በመርህ ደረጃ የሚነቀፍ ነገር ነው ብዬ አላስብም።
እሺ፣ እንግዲህ ዶክተር መሐረዳኢ፣ አቶ ሙላቱ ገመቹ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እንግዲህ መስተንግዶ እኔም በጣም አመሰግናለሁ። ጥሩ ነው። ወይዘሮ አዳነች በጣም እግዜር ይስጥልኝ።
እሺ፣ ደህና ሁኑ። አድማጮች ልንሰናበት አንድ የተወሰኑ ደቂቃዎች ናቸው ያሉን። የማጠቃለያ ዜና እናሰማ። በትግራይ ደቡባዊ ዞን አላማጣ ከተማ ትናንት በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩንና የሶስት ሰዎች ሕይወት መጥፋቱ ተገልጿል። የትግራይ ብሔራዊ ክልላዊ መንግስት ለሶስት ቀናት ያካሄደውን ጉባኤ ያጠናቋል። ስድስት ሴቶች ያሉበት 9 አዳዲስ የስራ አስፈጻሚ አባላት ተሹመዋል። ሟቹ የሳውዲው ጋዜጠኛ ጃማል ካሾጂ ወደ ሳውዲ ቆንስላ ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ የሳውዲ የደህንነት ሰራተኛ ኢስታንቡል ከሚገኘው የሪያድ ኤምባሲ ሲወጣ የሚያሳይ አዲስ የቪዲዮ ምስል ብቅ ብሏል። ጋዜጠኛው ከቆንስላው ቅጥር ግቢ በሰላም የወጣ በማስመሰል ግድያውን ለመደበቅ ሲባል የተቀነባበረ ነው ተብሏል። የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ የአሜሪካ ድምፅ የአፍሪካ ዲቪዥን ዲሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በቢሮቸው ተቀብለው አነጋግረዋል። የአሜሪካ ድምፅ በኢትዮጵያና ጎረቤት ሀገሮች ለሚገኙ ዘጋቢዎቹ እስካለፈው አርብ የቆየ የአንድ ሳምንት ስልጠና አዲስ አበባ ላይ ሰጥቷል። የካሜሩን ፕሬዚደንት ፖል ቢያ በቅርቡ በተካሄደው ፕሬዚደንታዊ ምርጫ አሸንፈዋል ተባለ። ለሰባተኛ አከታታይ የስልጣን ዘመን መቀጠላቸው ነው። ራሳቸው ፕሬዚደንቱ የሰየሙት ህገ መንግስታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት አስመልክቶ ያቀረቡትን የህግ አቤቱታ በዛሬው ዕለት ውድቅ አድርገዋል። የፕሬዝደንቱ ተቃዋሚዎች በስፋት መራጭን ማስፈራራትና ድምጽ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል ብለው የድምጽ ቆጠራውን እንደማይቀበሉ ማስታወቃቸው የሚታወስ ነው። እንደ አውሮፓውያን አቆጣጠር ከ 1982 የጀመሩ ስልጣን ላይ የሚገኙት የ85 ዓመቱ የእድሜ ባለጸጋ ፖል ቢያ ከዓለም በእድሜ የገፉ መሪዎች አንዱ መሆናቸው ነው።
አመሰግናለሁ ቆንጂት። ለማጠቃለያ ዜናው አጠራጥር ያሉ መረጃዎች እናካፍልና እንሰናበት። አንድ የዩናይትድ ስቴትስ ዶላር 27 ብር ከ65 ሳንቲም መመንዘሩን የኢትዮጵያ ብሔራዊ ባንክ በዌብሳይቱ ላይ ባሰፈረው ዝርዝር ይጠቁማል። ይሁን እንጂ ዝርዝሩ የወጣው ጥቅምት 2 የዛሬ 10 ቀን በመሆኑ የታደሰ ይሁን አይሁን ለማረጋገጥ አስቸጋሪ ነው። ለማንኛውም የባንኩ የመሸጫ ዋጋ በዚያ ዝርዝር መሰረት 28 ዶላር ከ21 ሳንቲም ነው። አንድ በርሜል ድፍድፍ ዘይት ዛሬ የብሬንት ዋጋ 79 ዶላር ከ78 ሳንቲም ነው። የኒውዮርክ ገበያ ዋጋ 69 ዶላር ከ12 ሳንቲም ነው። ነገ ማክሰኞ ጥቅምት 13 2011 ዓ.ም አዲስ አበባ ከፊል ዝናባማ እንደምትሆን ከኢትዮጵያ ሚቴዎሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። የሀገሪቱ ብዙ አካባቢዎችም እርጥበት እንዳላቸውና ዝናብም እንደሚያገኙ ትንበያዎቹ ይጠቁማሉ። የምንዛሬዎቹን ዝርዝር nbe.gov.et የአየር ሁኔታዎቹን ከኢትዮሜት.gov.et ተጨማሪ መረጃዎችን ማግኘት ይቻላል። በነገራችን ላይ ፓራሹት በተሳካ ሁኔታ የተሞከረው በዛሬዋ ዕለት በ1790 ዓመተ ምህረት ነው በኢትዮጵያ የዘመን አቆጣጠር። ክቡራትና ክቡራን አድማጮች አንጋፋው የኦሮምኛ ባህላዊ ዘፈኖች ድምፃዊና መሰንቆ ተጫዋች ለገሰ አብዲ አርፏል። ከ60 ዓመታት በላይ ያገለገለ እንቁ ከሚባሉ የኢትዮጵያ ሙዚቃ ሰዎች አንዱ ነው ለገሰ አብዲ። ሥርዓተ ቀብሩ የአስከሬኑ በዛሬው ዕለት በቅድስት ሥላሴ ካቴድራል ተፈጽሟል። በኦሮሚያ ክልል ሰላሌ ያያ ቀጫማ በተባለ ስፍራ የተወለደው ድምፃዊ ለገሰ አብዲ በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል ለብዙ ዓመታት አገልግሏል። በተጨማሪም ሙዚቀኛና ድምፃዊ ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽና ከፖሊስ ኦርኬስትራ ጋር ሰርቷል። ለገሰ አብዲ ከ10 በላይ የኦሮምኛ የባህል ሙዚቃና ጣዕመ ዜማዎችን ሰርቷል። ያቦና ያቦና ጅጅቱ ኢያሃንዳቆ እና ኮቱ ጂካጎ ኮቱ ጂጋኮ ለገሰ አብዲ ከሚታወቅባቸው ዜማዎች ጥቂቶቹ ናቸው። ለገሰ አብዲ ሙዚቃና ድምጻዊ ነበር። ክብራትና ክብራን የምሽቱ ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ደናደሩ
ይታማራሻ ካጣፊ ሙልሱ ተንገርቡ ሙልሱ አንዱ ዳዱ ቢሱ ሚዳኒ ሚዳኒ ወራ ሚዳኒ ቀምኔ እጁ ሚማኒ ወራ ሚዳኒ ቀምኔ እጁ ሚማኒ ወቲያ ገበሬ ያቆጡ ሚጥራ ቆጡ ሚግራ ልቡን ልማላማ ታብዲከ ትግራ